እውነት ነው እግዚአብሔር ያሳደገን ነው እንደሱ አስባለሁ ምክንያቱም እኔ ያሳደገኝን ይያደኩ እንደሆነ ስለማቀን ምናልባት ያው አንዳንድ ጊዜ የሚያገለግሉ ሰዎች ብዙ ነገር እንደሚያቁ ተገምቶ ይሆናል በቃ እግዚአብሔር የሚያየውን ስለሚያይ ለዚህ የሚሆን ነገር በየጊዜው እግዚአብሔር ያሳደገኝ እውነት ለመናገር እኔ ራሴን በዚህ መልክ አላቀው ምን ራሴ አላቀው እና እንዴት ነው እንዲሆነው ይያልኩ ከናንተ ሁሉ ምደነቅ ሰው ነው በቃ እግዚአብሔር ለሚያስፈልገው ነገር የሚያስፈልገው በሌላ አገልግሎት ነው ሰው የሚያቀኝ በሌላ አገልግሎት ለዛ ጊዜ እግዚአብሔር የሆነ ነገር ሰጥቶኝ ነበር ከዛ ሁሉ ጊዜም ደግሞ እኔም በዛ እንደምጓዝ ሰውም ደግሞ በዛ ነው የሚጠብቀኝ በቃ እግዚአብሔር ደግሞ ያንን አሁን ወደዚህ ያደረገው እዚህ ጋር ለሆነ ነገር ደግሞ እግዚአብሔር ብዙ ኤክስፒሪየንስ በሌለኝና በአዲስ መልክ እኔን ራሱ እግዚአብሔር ያሳደገኝ ነው ነገ ደግሞ እንዴት ይቀጥል ይሆን እውነት አላውቅም በሌላ መልክ ደግሞ እግዚአብሔር ያሳደገኝ ይሆናል እና እኔንም እግዚአብሔር በማላቀው አቅጣጫ ያሳደገኝ እንደሆነ አያለው ጸጋው የእግዚአብሔር ነው ሁሉ የእግዚአብሔር ነው እግዚአብሔር እናንተን ያያል እኔን ያያል ያለንበትን ሁኔታ ያያል ሁሉ ጊዜ ለሚያስፈልግ ጊዜ በሚያስፈልግ ቦታ የሚያስፈልጉ ሰዎችን እግዚአብሔር ይጠቀማል አቬሌብል ይሆኑለት ነገ ደግሞ በሌላ እንትን ይጠቀማል እንደዚህ እኛ አንዳንድ ጊዜ ከመንገድ ጋር እንቆራኛለን እግዚአብሔር ደግሞ ያው የተለያየ መንገዶች አለ እኔ ሳስብ እንደ ሰባኪ ላውራው እንደ ፈለኩ እየመዘስኩ ማለት ነው ኤልያስ በቁራ ተመገበና ሁል ጊዜ ለምንድን ነው እንደዛ ያልቀጠለው ብዬ ሳስብ ኤልያስ ቁራን ኤክስፔክት ያደረገ ይሁን ከዛ በኋላ በቃ አይኑ በቁራ ላይ ሆኖ ይመስለኛል በቃ ዝም ብሎ ቁራን ሲጠብቅ ከመንገዱ ጋር ተቆራኘ ደሞ ሌላ መንገድ ለሞክር ብሎ ወደ ሰራፕታ ወደ ሌላ መበለት ይወሰደው ይመስለኛል ምክንያቱም እግዚአብሔር ብዙ መንገዶች አሉ ብዙ አሰራሮች አሉ ትኛ አንድ ነገር ስናይ ሁል ጊዜ እዚህ ጋር ነው ልንል እንችላለን ስለዚህ እንደሱ ነው የሚመስለኝ እና ይሄንንም ማሰብ ጥሩ ነው የጀመርነውን ትምህርት ጌታ ቢፈቅድና ብንኖር በሶስት ሴሽን እንጨርሳለን በያስባለው ከዛሬ ሌላ ማለት ነው ከዛሬ ሌላ በሶስት ሴሽን ስፔክትረሙ ላይ የተለያየ አይነት ቪውስ አለ ስለዚህ አጥብበን ካልቪኒዝም እና አርሚኒያኒዝምን ብቻ ከመናይ ሌሎቹንም የተወገዙም አሉ የጤናማ ተደርገው የማይወሰዱ አመለካከቶችም አሉ ግን እንወቃቸው ሁሉንም እና ሁሉንም ካወቀን በኋላ ኢንፎርምድ የሆነ ዲሲዥን መውሰድ አለብን ምክንያቱም እያንዳንዳችን ስለ እግዚአብሔር ያለንን ስዕል የቱጋ ነው ማረግ ያለብን የትኛው የተሻለ ስለ እግዚአብሔር ያስረዳናል ነው ምንማማረው ፎርማል በሆነ ሴቲንግም ቲዮሎጂ ገብቶ ሰው የሚማረው እዚህ ምንፋጨው ምን ለማድረግ እንደሆነ ታቃላችሁ እግዚአብሔርን ለመረዳት እየተፈጨረጨረን ነው ምክንያቱም እግዚአብሔር ኢንፋይናይት ነው እኛ ፋይናይት ነን እግዚአብሔር ከመታወቅ በላይ ነው ሴንት ኦገስቲን ምን ይላል ካወቀው እሱ እግዚአብሔር አይደለም ነው የሚለው አውቀን ምን ጨርሰው አይደለም ስለዚህኛ ምን ያረግን ነው አሁን ያንን ተልቁን እግዚአብሔር ለመረዳት እየተፈጨረጨረን ነው በካልቪኒዝም የሆነ ነገር ያስረዳናል ድሙ በሌላ ስንሞክር የሆነ ነገር መፍጨርጨር ነው ሁሉ ጉዞ ነው አይደለም ሰዎቹ ተማተውባቸው እኔ አሁን ተነስቼ ካልቪኒዝምን ኤክስ አላረግላችሁ ለምን የሰው መፍጨርጨር ነው እግዚአብሔርን ለመረዳት እየተፈጨረጨረን ነው ለአንዳንዱ የሆነ ነገሩ ስለ እግዚአብሔር የተሻለ ስዕል ይሰጠዋል ለአንዳንዱ ደግሞ አናቀውም በቃ ጨርሰን አይደለም እግዚአብሔርን አሁን በትዳር ብዙ ይቆያችሁ ሰዎች አላችሁ የትዳር ጓደኛችሁን 100% ጥንቅቅ ምናምን ታረጋላችሁ አንዳንዴ ማናቀው የሆነ ነገር ብቅ አይልም እንኳን እግዚአብሔርን ማለት ልጆቻችን መሃል በቃ ከስር ጀምሮ ዳይፐር እየቀየርን ፖፖንትን እያስተምረናቸው የሆነበት ሲደርሱ የሆነ ነገራቸው ከየት እንደመጣ አናቀው እንኳን እግዚአብሔርን ማለት ሁላችን ተፍጨርጫሪዎች ነን እግዚአብሔርን ለማወቅ በቃ ምንዳክር ምንርመሰመስ ምናምን ነን ወደ እግዚአብሔር ስንቀርብ ሁሌ በዚህ ነው በዚህ ይህንን መነጽር አጥልቀን ነው መቅረብ ያለ ሁሌ ምኖች ነን እግዚአብሔርን ለመረዳት መፍጨርጨር ታውቃላችሁ አይደል እንደሱ ነን እና ምናቅ ጥንቅቅ ያለን የሆነ ነገር ምናምን አድርገን እንዳናስብ ማን ጳውሎስ ምን እንዳለ ታውቃላችሁ እኛ በድንግዝግዝ እንደምናይ ነን በድንግዝግዝ ማየት ክሊር ፒክቸር አይደል ነው በቃ እሱ ሰውዬ ሰዎች ሊያዩት የማይገባው ሰዎች ሊሰሙ የማይገባው እዛ ተወስዶ አይቶ መጥቶ በድንግዝግዝ ይለናል ጌታ ጋር ጠጋ ብሎ ምናምን የነበረው ዮሐንስ ምን እንደምን እንደሆነ አናቅም ይላል። አያቅም ምን እንደሆነ
ከውቀት ከፍለን ነው የምናቀው ይላል ጳውሎስ።
እኛማ ከዛም በጣም ይራቀልን። ስለዚህ በቃ እንደዚህ ምናምን ቦክስ ሰርተን እንደ ተፍጨርጫሪዎች ነን። እና ዛሬም ልናደርግ ነው ልንፍጨረጨር ነው ማለት ነው። ስንፍጨረጨር የሆነ ነገር ይገባናል፣ የሆነ ነገር ይምታታብናል። ይህንን ኤክስፔክት አድርገን ነው ወደ ቀዘፋው የምንገባው ማለት ነው። ስለዚህ ዛሬ ካልቪኒዝምን ለመቋጨት ሞክራለሁ። ካልቪኒዝም ላይ በጣም ስትረስ አድርጌያለሁ፣ እውነት ነው። ለምን ካላችሁኝ ባይ ዲፎልት የአርሜኒያን ቪው ነው የሚወስደን እኛን። ምክንያቱም ነፃነት እናውቃለን፣ የሰው ፍሪ ዊል፣ ምርጫ፣ ጌታን ተቀበል፣ እመን፣ ወስን፣ በቃ ምናምን ተብሎ እኛ ምናምን የሚለው በቃ ባይ ዲፎልት እሱ ነን። ሙሉ በሙሉ ባይሆንም አብዛኛው ነገራችን ወደዛ ነው የሚሆነው። ይሄኛው ነገር ግን አይቀናንም ብዙ አይደል፣ በቃ ተወስኖብን ሁሉ ነገር አይቀናንም። ስለዚህ ይሄ ነው የሚያታግለን እና እሱን ሴል ላረግ አይደለም የምሞክረው። ስፔክትረሙ ላይ ያለውን ነገር ሁሉ ነው የምናየው። ስንቀበልም ሳንቀበልም በደንብ ኢንፎርምድ ሆነን መሆን አለበት። ግን እስቲ እንወቀው በሚል ነው። ባለፈው ሳምንት ሜሪቶቹን አንስቻለሁ የተወሰኑትን። አንደኛ ቴዎሴንትሪክ ነው፣ እግዚአብሔርን ማዕከል ያደረገ ነው። ከሰው ፖይንት ኦፍ ቪው አይደለም ሁሉ ነገር የሚተነት ነው። እግዚአብሔር ነው የወሰነው፣ እግዚአብሔር ነው እንዲያደርገው የሚል ጋድ ኢዝ ኢን ኮንትሮል። ማይክሮ ኮንትሮሊንግ፣ ማይክሮ ማኔጅመንት ነው በካልቪኒዝም ውስጥ ያለው። እግዚአብሔር ማይክሮ ማኔጅ የሚያደርግ ነው። ኤቭሪ ዲቴል፣ እያንዳንዷን ነገር እሱ ነው የሚያደርገው፣ እሱን ነው የሚስልልን። ምክንያቱም ሂ ሶቨሪን ጋድ፣ እሱ ነው ሉዓላዊ። እዛ ጋ እንትን ደረሰ፣ እግዚአብሔር ስለፈለገ ስለወሰነ ነው። እዚህ ጋ እንትን በቃ እንትን አዳነ እንዲድን እግዚአብሔር አድርጎ እንትን አልደ በቃ እግዚአብሔር ሁሉን ነገር ለእግዚአብሔር ነው የሚሰጠው። እና አንትሮሴንትሪክ አንትሮፖሴንትሪክ አይደለም፣ ሰውን ማዕከል አያደርግም፣ እግዚአብሔር ነው ብለናል። ሁለተኛ ደግሞ ሁሉን ነገር ለእግዚአብሔር ስለሚሰጥ ኒውትራል አይደለም። ህይወትን፣ ትዳርን፣ ስራን፣ ኤቭሪቲንግን በቃ የምናየው እንዲያውም ምን ምሳሌ ብዬ ነበር፣ መስታወት ሰሪ መስታወትን እንደሚያይ አይደለም። መስታወት ሰሪ ጥሩ ነች መስታወት እጅ ብናረጋ ታሪፍ የሆነ ጥሩ ሰርተና መስታወቱ ጋር ነው። ግን ሌላ ተመልካች ስሩ ደ ዊንዶ ሌላውን ዓለም ነው የሚያየው። በካልቪኒዝም ስናይ ነገሮችን አይደለም የምናየው፣ በነገሮች ውስጥ ነገሮቹ እንዲሆኑ የወሰነውን እግዚአብሔርን ነው የምናየው። ስለዚህ ሁሉን ነገር ሳክሬድ አድርገን ሁሉን ነገር የአገልግሎት ነገር አድርገን እንድንወስድ ያደርገናል ብዬ ነበር። ሶስተኛ ሜሪቱ ደግሞ ሁሉ ነገር ለበጎ ነው እንድንል ያደርገናል። ባይገባን እንኳን በቃ እግዚአብሔር ወስኖ ነው ያደረገው፣ እግዚአብሔር ፈልጎ ነው ያደረገው። ውሃ ነበረኝ መሰለኝ አይደል መኩ፣ ይቅርታ ይደረግልኝ። እሺ። እና እንደሱ ብለን እንድናስብ ያደርገናል። ሁሉ ነገር ለበጎ ነው፣ የዚህ ዓለም አስተዳዳሪ ሰይጣን አይደለም፣ የዚህ ዓለም አስተዳዳሪ ማን ነው? እግዚአብሔር ነው የሚል ነገር እንድናስብ ያደርገናል ብዬ ነበር። በጥያቄና በመልሱ መካከል አንዳንድ ማስረጃዎች መጨመር እንዳለብኝ ስላሰብ ጥቂት ጥቅሶችን እኔና ከዛ በኋላ ዲሜሪቱን በመናገር ለማጠናቀቅ እሞክራለሁ፣ ዛሬ ማለት ነው። የሚቀጥለው ሳምንት ጌታ ቢፈቅድ ስለ አንድ ቪው እናያለን፣ አርሚኒያኒዝም እንደማይሆን ተስፋ አረጋለሁ። ከዛ ፌብሩዋሪ ውስጥ ያለውን ደግሞ አንዱን አርሚኒያኒዝም እናይና አንዱ ደግሞ ኦፕንቲዝም የሚባል አለ፣ እሱን አይተን ከዛ በኋላ የማጠቃለያ ነገር ለማስቀመጥና ምናልባት የቱ ጋ ነው ያለህ ብሎ በጣም በቃ ድሮ አንድ ክላስ ላይ ስንማር በቃ አስተማሪያችን የሚያወራው ነገር ለብዙ ሰዎች አስደንጋጭ ነበረ። የሁሉም ትግል ሰውየው የቱ ጋ እንዳለ የእሱ ስታንድ ለማወቅ ነበር። እንሞክራለን፣ በዚህ ይጠየቃል። ሰውየው ደግሞ ምንም ሳይዱን ሳይነግረን እያንዳንዱን በመልክ በመልኩ እኛ ሁላችን የቱ ጋ ነው የሰውዬ ይሄ ከሃዲ ነው ምንድን ነው እንደዚህ የሚለን አያምንም። ይሄንን በቃ ሆዳችንን ቁርጠት ሊገለን አንድ ሴሚስተር ሙሉ ቁርጠት ገደለን። የመጨረሻው ቀን ሁላችሁ ይህን አምናለሁ ሲለን ምናልባት እንደሱ ካላችሁ እኔ ያለሁበትን ደግሞ ጥሩ ሰዎች ናችሁ፣ ብዙ አትፈልጉም። ዘጸአት አራት ላይ የተወሰኑ ጥቅሶችን ካልቪኒዝምን የሚደግፉ ነው ማወራው። የሚደግፉ ስል ማይክሮ ማኔጅመንቱን የሚያሳዩ ጥቂት ጥቅሶችን ልመልከት። ዘጸአት አራት ሙሴ የተጠራበት ምዕራፍ ነው። ከዛ ሙሴ ምን አለ? እኔ አፈትብ ነኝ ወይም አፈትብ ሰው አይደለሁም አለ። አፈትብ ማለት የተባ ብዕር፣ የተባ አንደበት፣ ፍሉዌንት ማለት ነው። አፈትብ አይደለሁም ነው ያለው። ነው የሚባሉ ስብከቶች ይሰማለሁ። ትብ ተብታባ ማለት ሳይሆን የተባ ሻርፕ ማለት ነው። አፈትብ አይደለሁም አለ ሙሴ አይደለሁም አለ ሲል ጊዜ መናገር አልችልም፣ አፈትብ አይደለሁም፣ የተባ አንደበት የለኝም ሲል እግዚአብሔር እንዲህ ብሎ መለሰለት ቁጥር 11 ላይ እግዚአብሔርም የሰውን አፍ የፈጠረ ማን ነው? ዲዳስ ደንቆሮስ የሚያይስ እውርስ ያደረገ ማን ነው? እኔ እግዚአብሔር አይደለሁምን? አለ። ዲዳም ያረግ ማን ነው? እግዚአብሔር። ደንቆሮም ያረግ ማን ነው? እግዚአብሔር። ማስቲካ ነገር ነው እዚህ ጋር ያለው። እውርም ያረግ ማን ነው? እግዚአብሔር። ማን ነው ይሄንን የተናገረው? እግዚአብሔር። ለሙሴ አትሆና እኔ ነኝ እኮ ማረገው እና አፈትህ ባትሆን ማን ነው ያረገው? እና ለኔ ዜና ነው እንዴ የምትነግረኝ? ማላቅ መስሎ ነው እንግዳ ነገር ማረገው እኮ ነኝ የኔኑ ስራ ለምን ለኔው ትነግረኛል? አለው እግዚአብሔር። አይደል እንደሱ ነው ያለው እኔ ያላልኩትም። እሺ አንደኛ ሳሙኤል ምዕራፍ 1 ምዕራፍ 1 ስለ ሳሙኤል ሲናገር ከእናቱ ይጀምራል። ሕልቃና ሁለት ሚስቶች ነበሩት፣ ሐናና ፍናና። ፍናና ብዙ ልጆች ነበሯት፣ ሐና ግን ልጆች አልነበሯትም። ቁጥር 5 ሐናንም ይወድድ ነበር ማ ባሏ ሕልቃና ለሐና ሁለት ጥፍ ድል ፈንታ ሰጣት። እግዚአብሔር ግን ማህፀኗን ዘግቶ ነበር። እግዚአብሔርም ቁጥር 6 ማህፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር ነው የሚለው። እግዚአብሔር ምኗን ዘግቶ ነበር? ማህፀኗን። ውርም ያረግ እግዚአብሔር ነው፣ ደንቆሮም ያረግ እግዚአብሔር ነው። ማህፀኗን የዘጋው የሷን ማን ነው? እግዚአብሔር ነው። ማን ነው የሚለን ይሄንን ሳሙኤልን የጻፈው ማን ነው ተብሎ የሚታመነው? እ? ብቻ የሳሙኤል ጻፊ እንደዚህ ብሎ ነገረን ማለት ነው። ሁለተኛ ሳሙኤል 24 ባለፈው ሳምንት ነገስት ብዬ ነበር የነገርኳችሁ። ያው ነገስትም ሳሙኤልም ከመርኮ በፊት ነው የተጻፉት። ሁለተኛ ሳሙኤል 24 ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትንም ሂድ እስራኤልንና ይሁዳን ቁጠር ብሎ በላያቸው አስነሳው። ህዝቡን ቁጠር ያለው ማን ነው? በሳሙኤሉ ጻፊ ማን ነው ህዝቡን ቁጠር ያለው? እግዚአብሔር ነው። በመቁጠሩ የተቆጣው ማን ነው? እግዚአብሔር ነው። ሲጀምርም ቁጠር የሚለው የመጣው እግዚአብሔር ከቁጣው የተነሳ ነው። ነው ቁጠር ብሎ ያስነሳው። ሳሙኤል እንደሱ ነው የሚነግረን። ዜና ሌላ ይነግረናል። ሌላ ቪው ነው የሚነግረን። ባላንስ ማድረግ የሚቻል ነው የሚቻል ነው። ምክንያቱም አንዳንድ ነገሮችን ስታዩቸው ሰይጣን አረጋቸው፣ ግን ሰይጣንም ቢያረገው ማን ፈቅዶ ነው? እግዚአብሔር ሳያቀው ለእግዚአብሔር ሰርፕራይዝ ሆኖበት አይደለም የሚሆነው አይደል? ኢዮብ ላይ የሆነውን ነገር ለምሳሌ ስትመለከቱ ማን ነው ያረገው? ሰይጣን ነው። ግን ደግሞ ማን ነው እንዲደረግ የፈቀደው? ስለዚህ ከዚህኛው ፖይንት ኦፍ ቪው ስታይ ያረገው እግዚአብሔር ነው ማለት ይቻላል። ምክንያቱም እሱ ነው የፈቀደው። ስለዚህ የሁለቱን ፓሴጆች ፐርስፔክቲቫቸው የተጻፉበት ይለያያል። እንደሱ ማየት እንችላለን። ኮንትራዲክሽን እንዳልሆነ እንዲገባን ብዬ ነው ይህንን ማነሳው። ሌላ ደግሞ በአንደኛ ነገስት ምዕራፍ 22 ላይ ከ13 እስከ 23 ታሪኩን ኢዮሳፍጥ ወደ ጦርነት ወደ ሬማት ዘገላድ መውጣት ፈለገ። ከዛ የእስራኤል ንጉስ ሲፈልግ ኢዮሳፍጥን ጠየቀው። ኢዮሳፍጥ ደግሞ ቆይ እግዚአብሔርን እንስማ አለ። ነቢያት ተጠሩ። ነቢያቱ በሙሉ ሂድ ይከናወን እንዳል ይሳካላል ሂድ ምናምን ሲሉት፣ ከዛ ኢዮሳፍጥ ምን አለ? አንድ ሰው ይቀራል አለ አይደል? ያ ሰው ካልነገረኝ አልወጣም አለ። ያ ሰው ማን ነው? ሚኪያስ ነው አይደል? ከዛ ሚኪያስ ሲመጣ ሙዱ ገብቶታል። ኤክስፔክት የተደረገው ራበር ስታምፕ እንዲያስቀምጥ እንደሆነ ሄዱ ተከናውኑ ምናምን ሲል በእግዚአብሔር አምልሃለሁ እውነቱን ተናገር ሲሉት እውነቱን ይናገራል። ሲያይ ያየውን ቪዥን ነው የተናገረው። ቪዥኑ እንደዚህ ነው የሚለው ከቁጥር 12 ጀምሮ ከቁጥር 15 ጀምሮ ላንብበው። ወደ ንጉሱም በመጣ ጊዜ ንጉሱ ሚኪያስ ወይ ወደ ሬማት ዘገላድ ለሰልፍ እንሂድን ወይስ እንቅር አለው። አይደል? ሶሪ ስንት ቁጥር ነው ያነበብኩት? 15 እንቀራለው እርሱም ወጣና ተከናውን እግዚአብሔርም በንጉሱ እጅ አሳልፎ ይሰጣታል ብሎ መለሰለት። ንጉሱም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አመልሃለሁ አለው። እርሱም እስራኤል ሁሉ ተጣባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየው። እግዚአብሔርም ለነዚህ ጌታ ይላቸው ሚያንዳንዱን በሰላም ወደ ቤቱ ይመለሳለ ብሎ ተናገረ። የእስራኤልም ንጉስ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልኩም ምን አለው። ሚካያስም አለ እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየው። እግዚአብሔርም ወጥቶ በሬማት ዘገላድ ይወድቅ ዘንድ አካብን የሚያሳስት ማን ነው አለ። አንዱም እንዲህ ያለ ነገር ሌላውም እንዲያ ያለ ነገር ተናገረ። መንፈስም ወጣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ ሁሉ አፍ አሰተኛ መንፈስ ሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ? ይሆንልሃልም፣ ውጣ እንዲሁም ማድረግ አለው። አሁንም እነሆ እግዚአብሔር በእነዚህ በነቢያት ሁሉ አፍ አሰተኛ መንፈስ አድርጓል። እግዚአብሔርም በላይ ክፉ ተናግሮብሃል። የክንዓንም ልጅ ሴዴቅያስ ቀረበ፣ ሚኪያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን ከኔ ያለፈ አለ። ሚኪያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታያለ አለው። ታሪኩ ይቀጥላል። እና ነቢያቱ በሙሉ ሂድ ይከናወንልሃል ሲሉ ሚኪያስ አለ። እንዴት አወቅክ ሲሉት ያየውን ራእይ ሲናገር እግዚአብሔር አካብ እንዲወድቅ ፈልጓል። አካብን ታውቁታላችሁ አይደል? የሰራውን ስራ ከኤልዛቤል ጋር ሆኖ ምናምን ሁሉ ታውቃላችሁ። ስለዚህ የቅጣት ጊዜ ደርሷል ማለት ነው። እና እግዚአብሔር እንግዲህ በሚገባው ቋንቋ ነው ኮሚኒኬት የሚያደርገው። ስለዚህ በሚገባው ቋንቋ ስላችሁ አድማጩ በሚገባው ቋንቋ ነው። ለሚኪያስ እግዚአብሔር ነገሩን ያሳየው እንዲህ ነው። ሚኪያስ ራእይ አይቷል። ራእዩ ላይ እግዚአብሔር ሰብስቦ ያው ሰይጣን ኢዮብ ጋር ያለውን እንዳትረሱ፣ እንደሱ መላእክትና ሌሎችም መናፍስት ነበሩ። አካብ ሊወድቅ ነው፣ በምን መንገድ ይውደቅ ብሎ ሲያማክር አንዱ በዚህ መንገድ ይወድቃል፣ አንዱ እንደዚህ ሲል አንዱ መንፈስ ተነሳና ምን አይነት መንፈስ እንደሆነ አይገልጥልንም፣ ግን ዊ ካን ኢማጂን ያ መንፈስ እኔ አስተዋለሁ፣ እንዴት አድርገ በነቢያቱ አፍ ሁሉ አስተኛ ትንቢት አመጣለሁ፣ በል ይከናወንልሃለው። ስለዚህ ያ መንፈስ መጥቶ ነው በነቢያቱ ሁሉ አፍ ሆኖ ይከናወንልሃል እያሉ የሚመሩት ብሎ ተናገረ። ከዛ አንዱ ሰው ተናደው እግዚአብሔር አንተን ሊናገር ቤት በኩል ነው እኔን ያለፈው ብሎ ቅድም ያልከኝን ማለት ነው በጥፊ ሲመታው ሚኪያስ እና ንጉሱ ምን አለ? እስክመለስ የመከራ እንጀራ ብሉት አለ ሚኪያስ። እስክመለስ እናያለን ስትመለስ አለ ዊ ነው። ከዛ በኋላ ምን ይሆናል? ዘ ሬስት ኢዝ ሂስትሪ። አልተመለሱም። ግን ማን ነው ይህንን ያደረገው? እግዚአብሔር ነው። ሚኪያስ ያየው ራእይ እንደሱ ነው። ብዙ ነገሮች ተነግሮናል። የኤሊ ልጆች እንዲመለሱ እግዚአብሔር መልእክት ነግሯቸው እግዚአብሔር ሊቀጣቸው ወዷልና አልሰሙትም ይላል። ያልሰሙት ለምንድን ነው ነው የሚነግረን። ስለዚህ ቢጎረብጠንም አሁን ግር ያለ ፊት ምናምን አያለው ማይክሮ ማኔጅመንትን ይነግረናል። ዲስ ቱ ዛት ኤክስቴንት ሁሉን ነገር ሲነግረን አንድ ስዕል ይታየናል። ጋድ ኢዝ ኢን ኮንትሮል። ሁሉን ነገር እሱ ነው የሚያደርገው፣ የበላይ የለበትም። በቃ የማናቃቸው ነገሮች፣ አጓጉል የሆኑ ነገሮች ሁሉ እግዚአብሔር ኢን ኮንትሮል ነው ብሎ ይሄንን እግዚአብሔር ነው የሚስልልን ማለት ነው። ይሄንን ነው የሚስልልን። ግን ችግሮች አሉት። ምክንያቱም ዛሬ ዲሜሪቱን ለመናገር ነው ሐሳቤ። ይሄንን እስከ መጨረሻው አድርገን ሁሉ ነገር ላይ ብናስቀምጠው አንዳንድ ነገሮች ላይ ችግር ውስጥ እንገባለን። ምክንያቱም የትኛውም ሳጥን እግዚአብሔርን አያካትተውም። ምንም የምናስቀምጣት ሳጥን የሆኑ ነገሮችን አምጥተን ይሄ ነው ስንል ከሳጥኑ ይወጣል እግዚአብሔር። ምክንያቱም እግዚአብሔር ለዚህ ነው እኮ ለእኔ ምስል አታድርጉልኝ፣ የተቀረጸ ምስል በሰማዩ በምንም በባህርም ባለው ባይ በምንም እንዳታረጉ፣ ምን ይመስለኛል እኔን ይሄ ነው ተብሎ እንዴት ለእኔ የሆነ ምስል እንዴት ይቀመጣል? እና እኔ ነኝ እኮ የሚለው ለዚህ ነው። በቃ እኔ ማነህ አንተ? እኔ በቃ አያም ሁ አያም I will be who I will be የሆንኩትን እሆናለሁ፣ ይሄን ልባል አልችልም። በቃ እኔ ለዚህ ነው እግዚአብሔር በምንም የማይመሰለው። እግዚአብሔር እንዲህ ነው ቢባልማ ያችን ሳጥን ቁጭ አድርገን ይሄ ነው እንላለን። እንዳይስሉት የቸገራቸው ለሙሴ ሲገለጥለት ማን ባሉኝ ጊዜ ማን ተገለጠል ሲሉኝ ምን እላለሁ ሲለው I am who I am I will be who I will be what I will be በቃ እንደዚህ ነው እግዚአብሔር። ምንም ፍሬምወርክ እግዚአብሔርን አያስቀምጠው። የሆኑ ነገሮችን እናያለን። የሆነ እንትን ላይ ሶቨሪንቲ ጎልቶ ሲወጣብን ሌላ ነገሩ ላይ ደግሞ ሌላው ጎልቶ ይወጣል። በምንም ሳጥን ውስጥ እግዚአብሔርን ማስቀመጥ አንችልም። እግዚአብሔር ጋር ስንቀርብ ሁልጊዜ በመፍራት መቅረብ ያለብን ለዚህ ነው። ችግሮቹ ምንድን ናቸው? የተወሰኑትን ላውራ እና የካልቪኒዝምን የተወሰኑ ፖይንቶች እንደገና ችግራቸውን አሳያለሁ። ኢንጄኔራል ግን ስለ እግዚአብሔር ያለንን ምስል ትንሽ አስቸጋሪ ነገር ውስጥ ይከትብናል። ኢቭኑ ሁሉ እሱ የወሰነው ከሆነ፣ ክፉ ነገር ሁሉ እሱ የወሰነው ከሆነ የሆነ ሞራል አምቢጊቲ ይፈጠርብናል አይደል? እንዴት እግዚአብሔር ክፋትን ያደርጋል? እንዴት እግዚአብሔር እንትንን ሁሉ በቃ እንደዚህ ክፉ ነገርም እግዚአብሔር ነው የሚያደርገው ማለት ነው? ይዜ ሞራል ሞኒስተር የሚል ጥያቄ ሊፈጠርብን ይችላል። አንድ መጽሐፍ አንብቤ ያለው አንድ ጊዜ ኢዝ ጋድ የሞራል ሞኒስተር የሚል መጽሐፍ አንብቤ ያለው እና እንዴት ነው እግዚአብሔር እንደዚህ ምናምን የሚል ነገር ይፈጠርብናል አይደል? ይሄንን በቃ ሁሉ ነገር እሱ ያደረገው ነው ስንል ደስ ይላል። ሂዝ ኢን ኮንትሮል ሂዝ ሶቨሪን እንልና እንደው ከክፉ ሁሉ ነገር ጀርባ እሱ ነው ያለው፣ ካደጋው ሁሉ ጀርባ እሱ ነው፣ የሆኑ ሞቱ ላይ እሱ ነው ያለው፣ ህዝብ እንዲህ ሲያልቅ እሱ ወስኖ ነው፣ የማይድኑ ሰዎችንም ገሃነም እንዲገቡ እሱ ነው የወሰነው። የሆነ ሞራሊ እግዚአብሔርን ጥያቄ ውስጥ እንድንከት የሚያደርገን ነገር አለ ማለት ነው። እና አንዳንዶቻችሁም እኮ አንድ ነፍስ ሳገኝ ባለፈው በካልቪኒዝም እጃችሁን ሰጥታችሁ ያልገባችሁት ይሄ ችግሮች ነው አይደል? እንዴት እንደው አጓጉሉ ነገር ሁሉ በሱ ውሳኔ ይሆናል የሚል ችግር ይፈጥርብናል አይደል? እና የእግዚአብሔር ካራክተር ላይ የሆነ ነገር ያስገባናል። ማስቲካ አለ ችግሬን እያጣበቀችን ያስቸገረችን ይችናት። ስለዚህ እሱ ችግር ነው። ክፉ ነገርን ሁሉ የእግዚአብሔር እቅድ ፓርቲ እያደረግን ወደ መቀበል ውስጥ ነው የሚከተል። ክፉ ሲሆን በቃ እግዚአብሔር ፈቃድ ሲሆን እግዚአብሔር ፈቃድ ነው ብለን ነገሮችን ዝም ብለን አይደል በቃ እየተቀበልን ምናምን እንድናልፍ ስለሚያደርገን የእግዚአብሔር ካራክተር ላይ አስቸጋሪ ነገር ይከትብናል። እንዲያውም አንዳንዴ ክፉ የለምስ ብንል ክፉን እግዚአብሔር ወስኖ ካደረገው በቃ ክፉ አይደለም ማለት ነው። እግዚአብሔር የሚያደርገው ነገር ክፉ ካልሆነ ክፉ ራሱ ክፉ አይደለም ማለት ነው አይደል? ስለዚህ እንደሱ ውስጥ ሁሉ ይከተናል። ኢቭል የለም። ሰው ሞተ፣ እግዚአብሔር ፈቅዶ ነው ያደረገው፣ ሆን ብሎ ወስኖ ነው ያደረገው። ስለዚህ ያ ሞት ክፉ አይደለም ማለት ነው። ስለዚህ ምንም ነገር ኢቭል የለም እንድንል ሁሉ ያደረገናል። ይሄ ሾርት ካሚንግ አለው። ይሄንን ቪው መቀበል ኢቭልን በኢቭልነቱ እንዳንቃወምም ሊያደረገን ይችላል። እንዳንቃወም አሁን ሀገራችን ያለ ትርምስ አለ አይደል? እናይና በቃ በዚህ እንትን ካለ በቃ እግዚአብሔር ነው ይሄ እንዲሆን ያደረገው። ስለዚህ ለምንድን ነው ኢንጀስቲስን የምንቃወመው? ለምንድን ነው ኢቪልን የምንቃወመው? ፈቅዶ እንዲሆን ያደረገው አይደል ወደሚል ችግር ውስጥም ሊከተን ይችላል። እና የእግዚአብሔርን ጉድነስ ጥያቄ ውስጥ ይከትብናል። ሌላ ደግሞ የሰውን ሪስፖንሲቢሊቲን ያጠፋል። የሆነው እንዲሆን እግዚአብሔር ከወሰነ ሰው ሪስፖንሲቢሊቲ የለበትም ማለት ነው። በቃ እግዚአብሔር ወዶ ነው ያደረገው። ስለዚህ አምኖት ሪስፖንሲብል በእኔ ዋች ስር በእኔ እንትን ውስጥ ለሚፈጠር ነገር ሪስፖንሲብል አይደለሁም። የሆነ ነገር ሲፈጠር ተጠያቂ አይደለሁም ማለት ነው። እግዚአብሔር ወስኖ ነው የሆነው። ሂዝ ኢንኮንትሮል። እያንዳንዱን ጠቃቃ ድቃቅን ነገር በሙሉ ኒቲ ግሪቲውን ሁሉ እንዲሆን ያደረገው እግዚአብሔር ነው። ስለዚህ እኔ ኃላፊነት የለብኝ። በቃ የሆነው ሆኗል፣ የሚሆነው ይሆናል፣ የማይሆነው አይሆንም። የኔ መወራጨት የኔ መፈራገጥ ምንም አያመጣም። ስለዚህ ምንም ኃላፊነት የለብኝም የሚል እጄን አስሮ የሚያስቀምጠኝ ነገር ሊፈጠር ይችላል። ሰውም ተጠያቂ እንዳልሆነ ይከታል። ስለዚህ እግዚአብሔር ራሱ ሰውን ኤክስፔክት እንዲያደርግ ማለት ይሄ ነገር ማድረግ አለባችሁ እንዳይል ያደርገዋል። ኢራሽናል እኮ ነው እግዚአብሔርን የሚያደርገው እኔ የማደርገው ብሎ ግን ደግሞ አንተ ኃላፊነት አለብህ ሲል ሰምሃው ኢራሽናል ይመስላል። እግዚአብሔር ኦምኒሽየንት ነው፣ ሁሉን ነገር የሚያውቅ ስለሆነ ኢራሽናል ሊሆን አይችልም እግዚአብሔር። እና እሱን ስዕል ያበናሽብናል ማለት ነው። ስለዚህ ሰው ምስጋና ሞቀሳም አይገባው ማለት ነው። ሲያጠፋም እንዳትወቅሱት፣ እግዚአብሔር ያለው ነው የሚሆነው። ካለማም እንዳታመሰግኑት፣ እግዚአብሔር ያለው ነው የሆነው። ስለዚህ ሰው ዝም ብሎ ሲምቦል ነው የሚሆነው ማለት ነው። እና ይሄ ችግር አለው አውቀሽ ግቢበት ለማለት ነው። ስለዚህ አምስቱ ነጥቦች ደግሞ እስቲ እናንሳቸውና የተወሰኑት ላይ እንነጋገር። አምስቱ ነጥቦች ታስተውሳላችሁ ቱሊፕ ብለን ነው አይደል ያወራነው? ቲ ቶታል ዲፕራቪቲ ብለን አውርተናል። ቶታል ዲፕራቪቲ ስንጀምር ሰው አሁን ወደ ድነት መጥቼ ነው ሞቷል አይሰማም አይለማም። ስለዚህ እግዚአብሔር ከሞት ካላነሳው በስተቀር ዳን ብትሉት ወንጌል ብትነግሩት ስለሞተ ምንም ማድረግ አይችልም ብለን ተነጋገረን ነበር። ግን ሞት ምን ማለት ነው የሚለውን ደግሞ መፈተሽ አለብን። ታስታውሱ ከነበረ ዘፍጥረት መጽሐፍ ላይ እግዚአብሔር ሰውን በመልኩና በአምሳሉ ነው የፈጠረው አይደል? ከመልኩና ከአምሳሉ መካከል አንዱ ምንድነው ነጻ ፈቃድን እንደሚያካትት ይታሰባል። እግዚአብሔር ፍሪ ዊል አለው አይደል? ሰው በእግዚአብሔር አምሳል ሲፈጠር ቱ ሰም ኤክስቴንት የእግዚአብሔር ነገሮችን እናይበታለን። ስለዚህ ያ ነጻ ፈቃድ የእግዚአብሔር መልክ ፓርት ከሆነ ሰው በኃጢአት ምክንያት ሲሞት የእግዚአብሔር መልክ ተወስዶበታል ወይ ወደሚል ጥያቄ ውስጥ ነው የሚከተል። በዘፍጥረት 3:9 ላይ እግዚአብሔር አዳምን ጠርቶ ወዴት ነህ አለው ይላል። ከዛ አዳምም በገነት ድምጽህን ሰማው ብሎ ይናገራል። አሁን አዳም ኃጢያት ሲሰራ ሞቷል አልሞተም? ሞቷል። ራቁታቸውን እንደሆነ አወቁ ይላል እንትና ገለደሙ። አዳም በዚህ ጊዜ ሞቷል አልሞተም? ፊዚካል ዴዝን አይደለም አወራው ሞቷል አይደል? ግን የማንንም ድምጽ እየሰማ ነው? የእግዚአብሔርን ድምጽ እየሰማ ነው። ስለዚህ ሞቷል ማለት ጭራሹን እግዚአብሔርን አይሰማም ማለት ነው ወይ የሚል ጥያቄ እናስቀምጣለን ማለት ነው። እየሰማ ከእግዚአብሔር ጋር ዳያሎግ እናያለን። ከዚህ በኋላ ሞቷል አዳም ከእግዚአብሔር ጋር የነበረው ህብረት ያ የነበረው ኢንቲሜሲ ነገሮች ስምረታቸው የነበረው ፍሎ የሚያረጋው ነገር የለም። መሸማቀቅ ማፈር መደበቅ ነው ያለው። ግን እግዚአብሔርን ምን ያረጋ ነው? እግዚአብሔርን ድምጽ እየሰማ ነው። ምራፍ 9 ላይ ደግሞ سنሄድ ከዚህ ሁሉ ርቆ ማለት ነው። ምራፍ 9 ላይ ደግሞ سنሄድ የጥፋት ውሃ መጣ። ከጥፋት ውሃ በኋላ እግዚአብሔር ኖህን እና ልጆቹን በመርከብ ካዳነ በኋላ እንደዚህ ይላል፣ አዲስ ነገር ይሰጣቸዋል። አሁን ስጋ መብላት ትችላላችሁ ይላቸዋል። እስከዛ ጊዜ ድረስ ቬጀተሪያንስ ነበሩ አይደል? አንተ ከዚህ በኋላ ነው የተፈጠርከው። ከዛ ነው ስጋ አለና ቺክን ለካ ሰላጣ ነው። እና ስጋ ብሉ ሲላቸው ስለ ሰዎች እንዲሚላቸው ነገር አለ። ቁጥር 6 ላይ ቁጥር 5 እና 6 ነፍሳችሁ ያለችበትን ደማችሁን በርግጥ ሻዋለሁ፣ ካራዊት ሁሉ እጅ ሻዋለሁ፣ ከሰውም ወንድም እጅ የሰውን ነፍስ ሻለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። ከዚህ ሁሉ ኃጢያት ያ ሁሉ ማት ከወረደ በኋላ አሁንም እንስሳት በላላችሁ፣ ሰው ግን መግደል የለባችሁም። ሰው ደምስ የሚያፈስ ከሆነ ያንን ደም ከማንም ሰው እጅ ሻለሁ፣ ደም አፍስሰሃል፣ ስለዚህ ትጠየቃለህ። አራዊት እንኳን የሰውን ደም ቢያፈሱ ከነሱም እጅ ሻለሁ። ሰውን ደም እንዳታፈሱ፣ ለምን? ሰው የተፈጠረው በእግዚአብሔር መልክ ነውና። ከመቼ በኋላ? ከዛ ሁሉ ኃጢያት በኋላ እንኳን ሰው አሁንም የማን መልክ አለበት? ስለዚህ ሰው በመንፈስ ሞቷል ማለት ወይም መንፈሳዊ ሞት ሞቷል ማለት የእግዚአብሔር መልክ ከላዩ ላይ ጥርግ ብሎ ወጥቷል ማለት አይደለም። ስቲል የቀረ መስታወቱ ተሰብሯል፣ መስታወቱ እንክት ብሏል። በስብርባሪ መካከል በተሰነጣጠቀም ውስጥ የእግዚአብሔር መልክ እየታየ ነው። ጥርት ብሎ የነበረው መስታወት በጭቃ በመናምን ተለውሷል። ግን ሰማው የሆነ መልክ ያሳየናል። በደፈረሰው ውሃ በቆሸሸ መስታወት እንደሚታይ የእግዚአብሔር መልክ ይታያል። ሙልጭ ብሎ መልኩ አልጠፋም ነው የሚለን። አዲስ ኪዳንም ይሄንኑ ነገር ይነግረናል። የያዕቆብ መጽሐፍ ላይ ያዕቆብ ምዕራፍ 3 ቁጥር 9 ላይ ስለ አንደበት ሲናገር እንደዚህ ይላል፣ በእርሱ ጌታንና አብን እንባርካለን፣ በመላሳችን በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። እንዴት ካንዳፍ ካንደ ምላስ ሁለት ነገር ይወጣል ይላል። ምን ሰዎችን እንረግማለን? እንደ እግዚአብሔር መልክ የተፈጠሩ ሰዎችን እንረግማለን። ስለዚህ አሁንም የእግዚአብሔር መልክ አለብን ማለት ነው። አለብን። እኔን ስታዩ እግዚአብሔር አይታያችሁ? አይታያችሁ? እናንተ ስትታዩ እግዚአብሔርን አታሳዩ? ያው ለዘረኝነት አንዱ መፍትሄም ይሄ ነው። ሌላን ሰው ስናይ በሌላ ሰው ውስጥ የእግዚአብሔርን መልክ ማየት አለብን። የእግዚአብሔር መልክ ሁሉ ሰው ውስጥ አለ። ወገናችን የሆነው ውስጥ ያልሆነው ውስጥ የዳነው ውስጥ ያልዳነው ውስጥ ሁሉ የእግዚአብሔር መልክ አለ። ሰው ሁሉ የተፈጠረው በእግዚአብሔር አምሳል ነው። ሰውን ስትገሉ እግዚአብሔርን መልክ ነው የምትገሉ። ሰውን አንተ እኔ ወገን አይደለም ብላችሁ ስትገፉት እግዚአብሔርን መልክ ነው እየገፋችሁ አላችሁ። የእግዚአብሔር መልክ በሰው ልጅ ሁሉ ላይ አለ። ምንም ጥርት ያለ ባይሆንም መልኩ አለ። ሰውን ስንገፋ፣ ሰውን ስናገድል የእግዚአብሔርን መልክ ነው እያገለልን ያለ። ይህንን ሰዎች ማሰብ አለባቸው። ሮሜ 1:20 ላይ የማይታየው ባህሪ የእግዚአብሔር እርሱም የዘላለም ኃይሉ ደግሞ ማምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆና ግልጦ ነው ይታያልና፣ ስለዚህም እግዚአብሔርን ይያወቁ እንደ እግዚአብሔርነቱ መጠን ስላላመሰገኑ እና ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ ብሎ ይናገራል። ከቁጥር 18 ጀምሮ ባነበው በደም ግልጽ ይሆንልናል። እውነትን በአመጻ በሚከለክሉ ሰዎች በኃጢአተኝነታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። ለምን? እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና። ያልዳኑ ሰዎች፣ የሚጠፉ ሰዎች፣ እግዚአብሔር የሚቀጣቸው ሰዎች ለምንድን ነው የሚቀጣቸው እግዚአብሔር ብንል፣ ሊታወቅ የሚችለውን ነገር እንዲያውቁ እግዚአብሔር ምን አድርጎላቸዋል? ገልጦላቸዋል። ስለዚህ ምኑን ማወቅ ይችላሉ? የማይታየውን ባህሪ እርሱም የዘላለም ኃይሉን አምላክነቱ ከዓለም ፍጥረት ሁሉ ጀምሮ በተሰሩት ስራዎች ግልጦ ነው ይታያል። ለማ ለሁሉ የሞቱ ሰዎች በመንፈስ ሞተዋል፣ በኃጢአት ምክንያት ሞተዋል የምንላቸውን ሰዎች እግዚአብሔር ማንነቱን ለሁሉ ሲገልጥ ምን አድርጎላቸዋል? ገልጦላቸዋል ይላል። ለሞቱ ሰዎች እግዚአብሔር ገልጦላቸዋል?
አዎ።
በኃጢአት ለሞቱ ሰዎች?
አዎ።
ምኑን ነው የገለጠላቸው? በቃ ታላቅነቱን አምላክነቱን ገልጦላቸዋል። ስለዚህ ሞተዋል አይሰሙም አይለሙም ያልናቸው ሰዎች ሰማሃው የእግዚአብሔርን ነገር እንዲያውቁ የሆነ እንትን ቀርቶላቸዋል ማለት ነው። የሆነ ነገር በቃ እግዚአብሔር እንደገለጠላቸው። ለዚህ ነው ስላልተቀበሉ የሚያመካኙት አጡ ነው አይደል? እንዲያውም የሚለው ቁጥር 20:21 ስላነበው፣ ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። እያወቁ አውቀዋል፣ ግን ባወቁት ልክ አልኖሩም። እያወቁ በዛ ልክ ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ስለዚህ ነገ ፍርድ ላይ እኔ እኮ አላወቅኩም ነበር ምናምን ሲሉ አውቀዋል፣ ባወቁት መጠን ነው ያላከበሩ። ስለዚህ ማመካኘት ነገ አይችልም። ነገ እኮ እግዚአብሔር ሲፈርድ ወይ በቃ አልሰማሁም ምድል አልተሰጠኝም የሚል አንድ ሰው እንደሌለ ታውቃላችሁ። ጀስቲስ አሰርቭድ ነው የሚባለው። ምክንያቱም ሁሉም የእጁን እንዳገኝ አውቆ ነው የሚሄደው። የሚያመካኙት አጡ። ለምን? እያወቁ ነው ያላደረጉት ነው የሚለው። ታዲያ እነዚህን ሰዎች ነው በመንፈስ ሞተዋል፣ አያውቁም፣ አይሰሙም፣ ምንም መብት የላቸውም፣ ድርሻ የላቸውም፣ መወሰን አይችሉም የምንላቸው እነዚህን ሰዎች ነው። ራእይ 20:14-15 ስለ ሁለተኛው ሞት ይናገራል። ባትሄዱም ችግር የለም፣ ወደ እሳት ስለመጣል ያወራና ይሄም ሁለተኛው ሞት ነው ብሎ ይናገራል። ሁለተኛ ሞት፣ ሞቱ ማለት ሰዎቹ ኤግዚስት አያረጉም ማለት ነው። ሁለተኛ ሞት አለ አይደል? ሁለተኛ ሞት አለ። ሁለተኛ ሞት ሞቱ ማለት ሰዎቹ አያዩም፣ አይሰሙም፣ ሴንስ አያረጉም፣ ኤግዚስት አያረጉም ማለት ነው። እሱ እንደሱ ማለት ከሆነ ሰዎች በመንፈስ ሞቱ ማለት በመንፈስ ለሚካሄደው ነገር አያዩም፣ አይሰሙም፣ ሴንስ አያረጉም ማለት አይደለም። አዳም የእግዚአብሔርን ድምፅ እንደሰማ ሰው ከሞተም በኋላ እግዚአብሔርን አውቆ እንዲያውም እንደ አምላክነቱ ላያከብር ይችላል እንጂ ማወቅ እንደሚችል እንደተነገረን፣ በመንፈስ መሞት ማለት ምንም ስለ እግዚአብሔር ግንዛቤ የለም ማለት አይደለም። ስለዚህ ሰዎች እመኑ ተብሎ ድል ሲሰጣቸው የማያምኑት እግዚአብሔር እንዳይድኑ አድርጎ የሚድኑት ደግሞ እግዚአብሔር እንዲነቁ አድርጎ ብቻ ስለሆነ የእነሱ ምንም ድርሻ እንደሌለበት አድርገን መዝጋት አንችልም። ምክንያቱም ሰው በመንፈስ ሞቶም እግዚአብሔርን ሊሰማ ይችላል። በሚታወቅ መጠን እግዚአብሔርን ማወቅ ይችላል። ላወቀው ነገር እጅ መስጠት አለመስጠት፣ መማረክ አለመባረክ አለመማረክ የእሱ ድርሻ ነው ልንል እንችላለን። ስለዚህ ቶታል ዲፕሬቪቲን በዚህ አይን ስናየው ሰው ሞቷል እውነት ነው። ሰው ሙሉ በሙሉ ተበላሽቷል እውነት ነው። ይሄ ማለት ግን ምንም የማይሰማ የማይለማ ምንም በቃ ማለት ግን አይደለም ወደሚለው ይወስደናል ማለት ነው። ሁለተኛውን ደግሞ ስናየው ማለት ጥያቄ ብቻ አቅርቤ አንኮንዲሽናል ኢሌክሽን የሚል ነው አይደል? ሁለተኛው ዩ አንኮንዲሽናል ኢሌክሽን። አንኮንዲሽናል ማለት ምን ማለት ነው? በዘፈቀደ የሚል ጥያቄ ከተላለ አይደል? ምንም እግዚአብሔር ኮንዲሽን የለውም ካለን እኮ እንዴት እንዴት መረጠ? በቃ ዝም ብሎ ራንደምሊ ማለት ነው እግዚአብሔር? ዝም ብሎ ራንደምሊ አንቺ ትድኛለሽ ቻትድኝም እንትትድናለ ብሎ በቃ ዝም ብሎ እግዚአብሔር በዘፈቀደ እንዲሁ ዝም ብሎ የሆነ ኮታ ቢኖረው ኖሮ እግዚአብሔር የኃጢአት ክፍያው ማወራረድ የምችለው የዚህን ያህል ሰዎች ብቻ ነው፣ ለሌላው ዋጋ ልከፍል አልችልም፣ ያለኝ ይቺ ናት፣ ስለዚህ እሷን አብቃቃለሁ ብሎ ፒክ አረገ እንዳንል ሁሉንም ማዳን ይችላል። ሁሉንም ማዳን እየቻለ በቃ ዝም ብሎ አንዳንድ ሰዎች በዘፈቀደ ተግራለን ዝም ምንም ሪዝን የለውም እግዚአብሔር ታላቅነቱን ለመግለጥ ብቻ እኛን አዳነ እንንትና አላዳነ ምንም ምክንያት ሳይኖር ማለት በዘፈቀደ እግዚአብሔር ይሰራል ማለት ነው። በዘፈቀደ ማይሰራ ከሆነ የሆነ ኮንዲሽን መኖር አለበት። ኮንዲሽን የለም ከተባለ እግዚአብሔር የሚሰራው ያለ ፕላን በቃ እንዲሁ ዝም ብሎ በቃ አርቢትራሪ ማለት ነው። አይቸግርም እግዚአብሔር አርቢትራሪ ነው የሚሰራው ብሎ ማሰብ ይቸግራል። የሆነ ነገር መኖር አለበት። አንኮንዲሽናል ማለት ይቸግራል። ወይ ለሰው መብት ሰጥቶ የፈለገ ይመጣል የፈለገ አይሄድም ከሆነ የሰዎቹ ውሳኔ ነው የሱ አይደለም። ወይ የሆነ ሪኳየርመንት አስቀምጦ ከሆነ ያን ሪኳየርመንት ከማሟላት አለማሟላት ጋር እንወስዳለን። ዊዛውት ኮንዲሽን ከተባለ ግን እንዲሁ ዝም ብሎ ይሄ ራሱ ችግር አለው። ሶስተኛ ሊሚትድ አቶንመንት ነው ያየን። ሊሚትድ አቶንመንት ላይ ያየናቸው ጥቅሶች በሙሉ ሚነግሩን እግዚአብሔር ለቤተ ክርስቲያን ራሱን እንደሰጠ፣ ቤተ ክርስቲያን ደሙን እንዳፈሰሰላት፣ ቤተ ክርስቲያንን እንደሚጠብቃት፣ እድፈትና የፍች መጨማድ እንደሚያኖር እንደሚያነጻት፣ ልጆቹ በሞቱ እንዳዳነ ነው የሚናገረው። ጠላቶቹ ሳለን እኛን እንደወደደ እኛን ብቻ ሁሉ ያልዳነ ጠላት ነው አይደል? ከጠላቶች መካከል እኛን ወዳጅ አደረገን። ሌሎቹንስ ጠላቶቹ እንዳሉ ቀሩ። አይወዳቸው ጠላታችሁን ውደዱ ብሎ ያስተማረን አምላክ እሱ ጠላቶቹን አይወድም? እሱን ልምሰል ካልኩኝ ከፊል ጠላቶቹን ወዶ ከፊል ጠላቶቹን ሳይወድ ነው ይቀር። ምክንያቱም የወደዳቸውን አዳናቸው፣ ያላዳናቸውን መቼም ወዶ አይደለም እንዳይድኑ ያረጋቸው አይደል? ስለዚህ እኔም ከፊሉን ጠላቶቼን ወድጄ ከፊሉን ግን አለመውደድ እችላለሁ ማለት ነው። ምክንያቱም ጠላቶቹን ሳይወድ እንዴት ጠላቶችን ሁሉ ውደድ ይለኛል? ፓርሻሊ ነው መውደድ ያለብኝ። አግኝታችሁኛል አይደል? እሱ የዳኑትን ብቻ ነው። ምክንያቱም ዓለም ሁሉ ጠፍቷል። ከጠፋው ዓለም ውስጥ የተወሰኑትን ወደደና አዳነ። ጠላቶቹን ወዳጆቹ አረጋቸው። ሌሎቹን ግን ጠላቶቹ እንዳሉ ተዋቸው። አክቲቭሊ ወይም ፓሲቭሊ እነዚህን ሲመርጥ ተዋቸው ወይም ሆም ብሎ ለጥፋት አረገ። መጥፋታቸው በራሱ የእግዚአብሔር ፍቅር መገለጫ ካረገን በጣም ማይሆን ነገር። ስለዚህ አይወዳቸውም ማለት ነው። ጠላቶቻችንን አለመውደድ እንችላለን ማለት ነው። ግን እግዚአብሔር ቤተ ክርስቲያንን ወደደ ማለት ሌላውን አልወደደም ማለት ነው? ጓደኛዬን አበበን ወዳለው ማለት ጎረቤቴን ከበደን አልወድም ማለት ነው? ነው ወይ? አይደለም። ቤተ ክርስቲያንን ወደደ ማለት ሌላውን አይወድም ማለት ነው? ለቤተ ክርስቲያን ደሙን አፈሰሰ ማለት ለሌላው አላፈሰሰም ማለት ነው? እኛ እንድንድን ወደደ ማለት ሌሎቹ እንዳይድኑ ወደደ ማለት ነው? ስለዚህኛው ሲናገር ስለዚህኛው ለምንድን ነው የሚተረጎመው? አበበን ወደድኩ በቃ ጓደኛዬ በቃ ይሄን ማውራቴ ጎረቤቴን ከበደን ስላለመውደድ ምንም የሚናገረው ነገር የለው፣ ምንም አይናገር። ስለዚህ ቤተ ክርስቲያንን እንደወደደ ሲነገር ሁሉንም እዛ ውስጥ መክተት ያለብን አይመስለኝም። እንዲያውም መጥላት የሚለውን ያዕቆብን ወደድኩ ኤሳውን ጠላው ሲል መጥላት ተብለው የሚተረጉሙ አንዳንድ እንትኖች መጽሐፍ ቅዱስ ውስጥ ፐርስፔክቲቭ ነው። ሌስ መውደድ ተብሎም የሚተረጉሙ አሉ። ምሳሌ እንውሰድ። ዘፍጥረት 29 29 30 በሁለት ሚስቶች የተባረከ አንድ ወንድማችን ነበር። ትላንት ያልከኝን አስታውሼ ነው። ማስፈራሪያ አግኝቻለሁ። ማጋለጥ ነገር አለ። 30 እንደዚህ ይላል። ያዕቆብም ወደ ራሔል ደግሞ ገባ ይልና ራሔልን ከሊያ ይልቅ ወደዳት። ቁጥር 31 እንደዚህ ይላል። እግዚአብሔርም ሊያ የተጠላች መሆኗን ባየ ጊዜ ቁጥር 30 ያቀረበልን ራሔልን ከሊያ ይልቅ ወደደ። ሞር መውደድና ሌስ መውደድ ነው አይደል? ቁጥር 31 ላይ ግን ጻፊው ያው ሙሴ ምን ብሎ ነው የነገረን? ሊያ የተጠላች እንደሆነች ባየች ጊዜ። ጠልቷት ነው እንዴ? አይደለም። 30 ላይ የምናነበው የፍቅር መበላለጥ ነው። ሞር ወዷታል። ምክንያቱም መጀመሪያ ያየው እሷ ናት። ክራሽ እሷ ነበረች አይደል መጀመሪያ? በኋላ አባት ሸውዶ ነው ያገባው፣ ትልቋን የሰጠው። ሁለቱን ወዷል። ስለዚህ ፍቅሩ ለዛች ይበልጣል። ሞር እና ሌስ መውደድ ብሎ ይነግረንና የሚቀጥለው ቁጥር ግን ሊያ እንደተጠላች ባየ ጊዜ ተብሎ፣ ስለዚህ ሌስ መውደድ መጠላት ተብሎ ደግሞ ይቀርባል። ልክ በዚሁ ፓተርን ብንወስድ ያዕቆብን ወደድኩ ኤሳውን ጠላው ማለት ሞር መውደድና ሌስ መውደድ ተደርጎ ሊተረጎም ይችላል ማለት ነው። ጠላ ማለት የግድ ጠላ ማለት አይደለም። በዘፍጥረቱ ቋንቋ ራሱ ስናየው ሞርና ሌስ መውደድ፣ ሌስ የተወደደውን ደግሞ ከሌላ አቅጣጫ ሲታይ መጥላት ተብሎ ትቀርቧል። ለምንድን ነው እንዲህ ማየት ያለብን? መጽሐፍ ቅዱስ ሲጻፍ ያው እንደ ቁርአን ከሰማይ ዱብ አለ ማለት ቁርአን ከሰማይ ዱብ ያለው አሉ። እንግዲህ መቼም ጆሮ ማይሰማው የለም። እንደሱ አይደለም። መጽሐፍ ቅዱስ ዱብ አለ ማለት በቫኪዩም ውስጥም አልመጣም። በሂስትሪ ውስጥ በሰዎች ካልቸር፣ በሰዎች ላንጉጅ አይደል፣ በሰዎች ኮሙኒኬሽን፣ በሰዎች አንደርስታንዲንግ፣ ባዩት መጠን፣ በተገለጠላቸው መጠን፣ በሰዎች ኤክስፒሪየንስ፣ በጸሐፊዎቹ የቋንቋ አሸንዳኔ ምናምን ብሎ ዝም ብሎ ፍ አይደለም ያለው። አሁን ለምሳሌ አንድ ፓሴጅ ምሳሌ ልውሰድና ሐዋርያት ሥራ 27ን በዚህ ወር ባልሞላ ጊዜ ውስጥ አይተናል አይደል? አንድ አይነት ነበር። ለምን? ብዙ ምክንያቶች አሉ። አንዱ የሁለቱ አቅራቢዎች ቋንቋ፣ የሁለቱ አቅራቢዎች አመለካከት፣ የሁለቱ አቅራቢዎች ኤክስፒሪየንስ፣ የሁለቱ አቅራቢዎች ማንነት ራሱ ይለያያል። ስለዚህ እግዚአብሔር ሲሰራ በዚህ መልኩ ነው የሚሰራው። ስለዚህ መጽሐፍ ቅዱስም ሲጻፍ አንድን ኢቨንት፣ አንድን ነገር አይቶ ማቴዎስ የሚጽፈው በማቴዎስ ቋንቋ፣ በማቴዎስ የሆነ ነገር ተለውሶ ነው የሚመጣው። ዮሐንስ ሲጽፍ ደግሞ ሌላ ነገር ነው። ያንኑ ኢቨንት ሲነግረን ሌላ ነው። ስለዚህ መጽሐፍ ቅዱስ ሲጻፍ በሰው ካልቸር፣ በጸሐፊዎቹ፣ በሶሳይቲውም እንደገና በኢንዲቪጁዋሉም አልፎ ስለሚመጣ እኛ እኮ መጽሐፍ ቅዱስን ለመረዳት አሁን የምንጥረው በዛ ዘመን ቋንቋ ምን ማለት ነው፣ ኦዲየንሱ ምን ገባው እያልን ከካልቸሩ ነጥለን ቃሉን ለመረዳት መጀመሪያ በኮንቴክስቱ ለማየት ሁልጊዜ ስብከት ላይ ባክግራውንዱን ለማየት ጥረት የሚደረገው እንደዚህ ነው። ስለዚህ ያዕቆብን ወደድኩ ኤሳውን ጠላ ሲል ከሰማይ ዱብ ያለ ነገር ሳይሆን በዛ ኮንቴክስት፣ በዛ ሶሳይቲ፣ የዛሬ 2000 ዓመት 3000 ዓመት በነበረው ሶሳይቲ ውስጥ ምን ማለት ነው ይሄ ንግግር ብለን ነው የምንወስደው። ስለዚህ መጥላት ማለት ሁልጊዜ መጥላት ማለት ሳይሆን ኢን ሰም ኬዝስ ሌስ መውደድ ተብሎ ሊተረጎም ይችላል ማለት ነው። ስለዚህ እግዚአብሔር ለአንዳንዶች ሁሉንም ፍቅር በሰፊው ኤክስፕረስ ሲያደርግላቸው፣ ምክንያቱም አንዳንዶቹ በምላሹ ፍቅር ስለሚሰጡ ያንን ምላሽ እግዚአብሔር ይቀበላል። አንዳንዶች ግን ፍቅሩን ሳይመልሱለት ስለሚቀሩ ፍቅሩ ሪዘርቭድ ይሆናል ማለት ነው። ፍቅሩን ለሁሉ ሰጥቷል እግዚአብሔር። አንዳንዶቹ ሪሲፕሮኬት ያደርጉታል፣ አንዳንዶቹ ግን አያደርጉትም። ስለዚህ በዚህ ምክንያት የፍቅር መበላለት ተገልጦ ሊሆን ይችላል ብለን መውሰድ ይኖርብናል ማለት ነው። ይሄ ስለ ወደድኩና ጠላው ስለሚለው ነው የምናወራው ማለት ነው። ልብ አደነደነ እግዚአብሔር ብለን ስንወስድ ሊሚትድ አቶንመንት ላይ እግዚአብሔር ሆን ብሎ ነው ልብ ያደነደነው እንዳንል ደግሞ ቀድሞ የደነደነው የሰው ልብ አይደለም ይለናል የሮሜው ጳውሎስ ሮሜ 2:5 ላይ ሮሜ 2 ለምሳሌ አራት ላይ ሁለት አራት ወይስ እግዚአብሔር ቸርነት ወድንሳ እንዲመራ ሳታውቅ የቸርነቱንና የመቻሉን የትግስቱን ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንሳህ እንደማይገባ ልብ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣህን በራስ ላይ ታከማቻለህ። ማን የደነደነው ቀድሞ? እንደ ጥንካሬህና ንሳህ እንደማይገባ ልብህ ምክንያት። ስለዚህ የእግዚአብሔር ውሳኔ የመጣው ወይም እግዚአብሔር ሰዎችን ልብ ያደነደነው አስቀድሞ የሰዎቹ ልብ ምን ስለሆነ ነው? ደንድኗል። እንደ ልባቸው ድንዳን፣ እንደ ልባቸው ጥንካሬ ምላሹ ነው። የእግዚአብሔር ፍቅር ለሁሉ ተገልጧል። እግዚአብሔር ሰዎች ሁሉ እንዲድኑ ፈልጓል። እግዚአብሔር ለሰዎች ሁሉ መዳኛውን አበጅቷል። አንዳንዶቹ ያንን ተቀበለዋል። አንዳንዶቹ ልባቸውን አደንድነው እምቢ ሲሉ እግዚአብሔር ሞድ እንዲደነድን አድርጎስ ቢሆን? ኢኒሺዬሽኑ የልብ ድንዳኔ የመጣው ከማን ነው? ከሰዎቹ ልብ ነው ማለት ነው። ሮሜ 9 ላይ ሐዋርያው ጳውሎስ ስለ ሸክላ ሰሪው ነው የሚያወራው። ታስታውሳላችሁ አይደል? ሸክላ ሰሪ ቤቱ ሸክላ በሰው እጅ ላይ ሆኖ ሸክላ ሰሪው ሲበላሽበት ሸክላው እንደወደደ አድርጎ ሰራው እና ይሄንን ሸክላው ሸክላ ሰሪውን ለምን እንዲሰራኝ ልትል ትችላለህ ወይ ብሎ ይናገራል። ጳውሎስ ይሄንን ምሳሌ ከኪሱ አይደለም ያመጣው። ከየት ነው ያመጣው? ኤርሚያስ ያው ጳውሎስ የብሉይ ኪዳንን ብዙ የሚታማ ሰው አይደለም፣ ከዛ ነው ያመጣው። እስቲ ኤርሚያስ 18 ላይ ሄደን እንመልከት። ኤርሚያስ 18 ከእግዚአብሔርም ዘንድ ወደ ኤርሚያስ የመጣ ቃል እንዲህ እንዲህም አለው፣ ተነስተ ወደ ሸክላ ሰሪው ቤት ውረድ፣ ከዚያም ቃሌን አሰማሃለሁ። ወደ ሸክላው ሰሪ ቤት ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበረ። ከጭቃም ይሰራው የነበረው ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደ ወደደ መልሶ ሌላ ዕቃ አድርጎ ሰራው። እንደምን አድርጎ? እንደ ወደደ ሸክላ ሰሪ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለ ሕዝብ ስለ መንግስትም እነቅልና አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝቡም ስለ መንግስትም ሰራውና ተክለው ዘንድ በተናገርኩ ጊዜ በፊቴ ክፉን ነገር ቢያደርግ ቃሌንም ባይሰማ እኔ ያደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ እያለ ይቀጥል። ከላይ ስናየው እንደወደድኩ ነው የምሰራው፣ በቃ ተበላሸ፣ እንደገና እንደምሰራው እናንተ በእኔ እጅ አይደላችሁም እንዴ? እንደፈለግኩ ልሰራችሁ አልችልም ይልና እንደፈለገ አይደለም ለካ ግን ምን ይላል? አጠፋችኋለሁ ብዬ ስናገር ከጥፋታችሁ ብትመለሱ አጠፋችኋለሁ ያልኩትን ትቼ ቼንጅ ኦፍ ማይንድ አካሂጄ አሪፍ አድርጌ ሰራችኋለሁ። አሪፍ አድርጌ ነው ምሰራችሁ ስል ግን እናንተ ከጥፋታችሁ ሳትመለሱ ክፉ ብትሰሩ ግን አበላሽቼ ነው እንደወደድኩ ነው ምሰራው ሲል ግን ቤዝድ ኦን ዋት ነው? የእናንተ መንገዳችሁን ካቃናችሁ እንደ ወደድኩ አድርጌ እሰራለሁ፣ ካላቃናችሁ አንዴ ተናግሯልና ምናምን ብትሉኝ እንደ ሁኔታው ቀይራለሁ ምን ላይ ተመስርቼ። ስለዚህ ጳውሎስ ይህንን ምሳሌ ወስዶ ነው በሮሜ 9 ላይ በሸክላ ሰሪ እጅናችሁ እንደወደዳችሁ ሲል እንደፈለገ አንዱን ለውርደት አንዱን ለእንትን ሳይሆን ኢምፕሊሲትሊ ይቺ ኮንዲሽን አለች ማለት ነው። ተመለሱ ሲል ሰዎች ከሰሙት፣ ተንበርከኩ ሲል ፈቃዳችሁን ስጡ እኔን ተቀበሉ ሲል ከተቀበሉት፣ በዛ ላይ ተመስርቶ እንደወደደ ሊሰራ እግዚአብሔር በሸክላ ሰሪው እጅ እንዳለ ሸክና ነን የለም ደግሞ እንሰማለን ካሉና እጅ ከሰጡ ደግሞ አሪፍ አድርጎ ለክብር አለበለዚያ ለውርደት ለመስራት እጁ ላይ አለ። ስለዚህ ጳውሎስ ይሄንን ሲጽፍ ኮንቴክስቱ ኤርሚያስ 18 ነው። ስለዚህ ሮሜ 9ን በኤርሚያስ 18 ከሰራ ነው የሰዎች ምንም ድርሻ የለም፣ ምንም ኮንትሪቢዩሽን እንደወደደ አንዱን ለጥፋት አንዱን ለልማት ማለት አንችልም። በዚህ ኮንቴክስት አክቹዋሊ ይሄንን በአግባቡ ከወሰድ ነው ማለት ነው። ንሳ የምትገባ ከሆነ የክብር ዕቃ ትሆናለ፣ ካልሆንክ ግን የቁጣ ዕቃ ትሆናለ ነው የሚለው። ሮሜ 9 11 ላይ ማለት ከአንድ እስከ 11 ስናነበው ቀድም ያነሳሁትን ክፍል የቁጣ የምናምን እያለ ሲያወራ ስለ ዘላለም ቅጣት ነው ወይ የሚያወራው? በድነት ጊዜ ስላጋጠመ ችግር አይደለም እንደሚያወራው ሮሜ 9 ራሱ ጠቅላላ ለሁሉ ነገር ለመዳንና ላለመዳን አርገን እንዳንወስደው ምቸግር ነገር የለው ሮሜ 9 ምንድነው የሚያወራው ጠቅላላስ ምክንያቱም ዝቅ ብለንም بنመለከት አህዛብ እንዲድኑ ዘንድ እግዚአብሔር ያይሁድን መዳን ገታ ማድረጉን አይደል ገታ አድርጎ በእነሱ ምትክ አህዛብ እንደሚገቡ አይደል የሚያወራው ስለዚህ ያወራ ያለው በድነት ፕሮሰስ ላይ ስለተፈጠረ ፕሮብሌም የሆነ ጊዜ ስለነበረ ኤቨንት ነው እንጂ ኢን ጀነራል በድነት ውስጥ እግዚአብሔር አንዱን በማደንደን ምክንያቱም ያዕቆብን ወደድኩ ኢሳውን ጠላ ሲል እስራኤልን ለዛው ወቅት አደነደነ ከዛ አይደል አደንድኖ አህዛብ ዳኑ ኢሳውን አደነደነ ያዕቆብን ወደደ የእስራኤል ልብ ደነደነ እስራኤል ስጋ ዘእስራኤል ዘስጋ በቃ አልፈለገችም ትቶ አህዛብ እንዲድኑ አደረገ ያህዛብ ሙላት ሲደርስ ደግሞ እስራኤል ሁሉ ይድናል ይያለ ሲያወራ ስለ ኢንዲቪጁዋልስ ነው የሚያወራው ስለ ህዝብ ነው የሚያወራው ስለ ህዝብ ነው የሚያወራው ስለ ኢንዲቪጁዋል ኬዞች አይደለም የሚያወራው ስለ ህዝብ ነው ምክንያቱም ለምሳሌ ቁጥር 12 እና 13 ላይ እንመለከት ለእርሷ ለታላቁ ለታናሹ ይገዛል ተባለላት ያዕቆብን ወደድኩ ኤሳውን ግን ጠላው ብሎ ነው የሚናገር መልእክቱ ሲነገራት ለናትዮ በሆድሽ ሁለት ምን አለ ህዝብ አለ ታላቁ ለታናሹ ይገዛል ሲል ኤሳው ለያዕቆብ ተገዝቷል እንዴ የት ነው የተገዛው ኤሳው ለያዕቆብ የተገዛው የት ነው ዘፍጥረት 25 23 እግዚአብሔርም ማለት ሁለት ወገኖች በማህፀንሽ ናቸው ሁለቱም ህዝብ ከወድሽ ይከፈላሉ ህዝብም ከህዝብ ይበረታል ታላቁም ለታናሹ ይገዛል አሁን ነጥለን ታላቅና ታናሹን ሳንወስደው ሚያወራው ስለ ኢንዲቪጁዋል ነው ስለ ህዝብ ነው ሚያወራው ሁለት ወገኖች በማጸንሽ ናቸው ወገኖች ሁለቱም ህዝብ ከሆድሽ ይከፈላሉ ህዝብም ከህዝብ ይበረታል ታናሹም ታላቁም የተለያየ ብርታት አላቸው ቀጥሎ ታላቁ ለታናሹ ይገዛል ሲል ስለ ኢንዲቪጁዋሎቹ ነው የሚያወራው ስለ ህዝብ ነው የሚያወራው ስለ ህዝብ ነው የትም ቦታ ያ ኤሳው ለያዕቆብ የተገዛበትን አናነብም የተገዛው ማን ነው ኤዶማውያን ለማን ተገስተዋል ለእስራኤል እንደ ህዝብ ነው እንጂ ሁለቱ ግለሰቦች የትም ቦታ ታላቁ ለታናሹ አልተገዛም ሚልኪያስ 1 ሚልኪያስ የመጨረሻው ክለን መጽሐፍ ሚልኪያስ 2 ወድጃችኋለሁ ይላል እግዚአብሔር እናንተ ግን በምን ወደድከን ብላችሁ ኤሳው ያዕቆብ ወንድም አልነበረም ምን ይላል እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላሁ ተራሮችን በራ አደረኳቸው ርስቱንም ለምድረ በዳ ቀበሮች አሳልፈ ሰጠዋቸው ኤዶሚያስ እኛ ፈርሰናል ነገር ግን የፈረሰው ምን ልሰራን እንሰራለን ቢል እግዚአብሔር እንዲህ ይላል ብሎ ይናገራል ስለዚህ እስራኤላውያንን ከመርኮ መልስ ከብዙ ትርምስ በኋላ እግዚአብሔር ወድጃችኋለሁ ሲላቸው በምንድን ነው የወደድከን ብሎ ሲጠይቁ እንዴ ተዛላችሁም እንዴ ያዕቆብን ወደድኩ ኤሳውን ጠላው ብየቆ ያን የተናገረ ያለው ስለዚህ እንደ ህዝብ እኮ ወድጃችኋለሁ እስራኤል ነው የሚላቸው በእናንተ ድርጊት ሳይሆን እንደ ህዝብ ምክንያቱም ያዕቆብን ወደድኩ ኤሳውን ጠላው ታላቁ ለታናሹ ይገዛል ወዘተ ሰሚያወራው ስለ ኢንዲቪጁዋሎቹ አይደለም ስለ ህዝብ ስለሚያወራ እስራኤልን እኮ የወደድኩት ለምን መሰላችሁ ለምን እንዴ ያዕቆብን ወደድኩ ኤሳውን ጠላው አላልኩ እናንተ ያዕቆብ ልጆች አይደላችሁም በቃ ወድጃችኋለሁ የኤሳውስ ልጆች እነሱንማ ፈርሰናል መልሰን እንሰራለን ቢል እነሱ ይሰራሉ እኔ አፈርሳለሁ ይላል እግዚአብሔር የሚያወራው ስለ ኢንዲቪጁዋሎቹ ሳይሆን ስለ ህዝብ ነው የሚያወራው ስለዚህ ሮሜ 9 ላይ ጳውሎስ ሲጽፍ ያዕቆብን ወደድኩ ይላል ኤሳውን ጠላው ይላል ስለዚህ ገና ስራቸው አልታየም ገና በማህፀን ሳሉ ነው ምንም ሳይሰሩ ገና በሆድ ይያሉ እግዚአብሔር ያዕቆብን ወደድኩ ጠላ ካለ ምረት ለሮጠ ለምናምን አይደለም ሲል የሚያወራው እንትናን ወደደ እንትናን ጠላ ስለ ኢንዲቪጁዋልስ አይደለም ይያወራ ያለው ያዕቆብን ወደድከው ኤሳውን ጠላው የሚለው ቋንቋ ስለ ህዝብ የሚያወራ ቋንቋ ነው። ደሆል እስራኤልን እንደወደደው አሁንም ደግሞ ሮሜ 9 ላይ ስናወራ አሁን በስጋ የተወለደ እስራኤላዊ ሁሉ እስራኤላዊ አይደለም፣ አሁን እስራኤል በመንፈስ ነው ያለው። ስለዚህ ያመኑትን እስራኤላውያንን በሙሉ በመንፈስ እስራኤላዊ የሆነውን እኛን በሙሉ ምን አርጎናል? ወዶናል። ያዕቆብን ወደድኩ። በመንፈስ እስራኤላዊ ያልሆኑ ያልዳኑ ጌታን ያልተቀበሉትን ግን ደግሞ እነሱን አልወደዳቸው። ለምንድን ነው ያልወደዳቸው? በመንፈስ እስራኤላዊ ስላልሆኑ። ለምንድን ነው በመንፈስ እስራኤላዊ ያልሆኑት? ስላላመኑ። ስለዚህ ስለ ኢንዲቪጁዋል አበበን ወደደ ከበደን አልወደደም ሳይሆን ጉዳዩ የዳነውን ህዝብ ወዷል። ያዕቆብን ወደድኩ ህዝብን ወገንን ማለት እንጂ ግለሰቦችን አይደለም። ስለዚህ እግዚአብሔር በሉዓላዊነቱ ብቻ ለገሃነም የኮነናቸው ሰዎች የሉ። ዝም ብሎ በቃ ተነስቶ አንተ ወራጅ ቀጠና ምናምን ብሎ የመደባቸው ሰዎች የሉ ማለት ነው። አልጨረስንም፣ ሰዓታችን ሞልቷል። ሊሚትድ አቶንመንት ድረስ ነው ያወራ ነው። ስለዚህ ኢሪዚስቲብል ግሬስን እናወራለን። ፐርሲቨራንስ ኦፍ ዘ ሴንትስ ብዙ አጨቃጭቀንም ባለበት ተቀብለንም ማለፍ እንችላለን። ግን እስካሁን ባለው ምን አይተናል? ሜሪቱን አይተናል አይደል? ጥሩ ነገሩ በፕሪዲስቲኔሽን ማመን፣ በካልቪኒዝም ማመን፣ ጋድ ኢዝ ኢን ኮንትሮል ዲቴይሉ ሁሉ እሱ ነው ያደረገው ብለን ማመን የሚሰጠን በጎ ነገር አለ። እግዚአብሔርን የሁሉ ነገር ማዕከል አድርገን እንድንወስድ፣ ህይወትን ጠቅላላ በእግዚአብሔር ዙሪያ የሚሽከረከር እግዚአብሔርን የማይመለከተው ነገር እንደሌለ እንድናይ፣ ሁሉ ነገር ለበጎ ነው ብለን እንድንወስድ፣ እሱ ካደረገው ያው ለበጎ ነው ብለን እንድንወስድ ያደረገናል። ግን ስለ እግዚአብሔር ያለን ምስል ላይ ችግር ይፈጥራል። በተለይ ስለ ሰልቬሽን ስንመጣ ሰው በኃጢአት ምክንያት ሞተ ማለት ምንም አያውቅም ማለት ሳይሆን የቁጣ ለሚሆኑት እንኳን የሚጠየቁት እግዚአብሔር ሁሉ ነገር ገልጦላቸው እያወቁ እንደ አምላክነቱ መጠን ስላላከበሩት ያውቃሉ ማለት መሆኑን አይተናል። እግዚአብሔር አንኮንዲሽናሊ ነው የወደደው ስንል ዝም ብሎ አርቢትራሪሊ ማለት በዘፈቀደ አይነት ይሆናል። ይሄ እንደማያስኬድ ተነጋግረናል። እንደገና ደግሞ ለተወሰኑት ብቻ ማለት ግን እግዚአብሔር ይህንን ወደደ ማለት ያንን አልወደደም ማለት አይደለም። እንደሱ ብለን ያዕቆብን ወደደ ኤሳውን ግን አሉ ጠላ ብለን ብናመጣ ግን ያ ጉዳይ የሚያወራው ስለምንድን ነው? ስለ ህዝብ ነው እንጂ የሚያወራው ስለ ኢንዲቪጁዋልስ አይደለም የሚል ነው መልሳችን የሚሆነው ማለት ነው። ዛሬ አጠናቅቃለሁ የሚል ምኞት ነበረኝ። ይህን ትንሽ ወደዛ ሄዳብናለች፣ ግን ጊዜ አለን። 3 ሴሽን ጌታ ቢፈቅድ እና ብንኖር እንቀጥላለን። ጥያቄ የሚኖር አይመስለኝም። አንደኛ ሰዓት ስላለቀና ሁለተኛ ስላልጨረሱ አንዳንዴ ከነ ጥያቄ መኖርም ልክ ስለሆነ ለጥያቄ ሁሉ መልስ አይኖረንም። አንዳንዴ በቃ እያነከስን እንከትቀን እንዴት ጌታ ወይ እያለን እንከተላለን። እሱንም ያሳየናል። እንደሱ እንኖር ማለት ነው። የሰማነውን በልቦናችን ያሳድርልን።
እግዚአብሔርን እናመሰግናለን ስለ